voice of America.
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት
በ19 በ22 እና በ25 ሜትር ባንድ ዘወትር ከምሽቱ 3 እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን አሁን ጀመረ።
ተሰርቷል ተብሏል። ወጪም ተደርጓል። ተሰብስበን እዚያ ላይ ብንገኝ ኖሮ ሀሳቡን እናነሳ ነበረ። እግዚአብሔር በፈቀደ ጊዜ ደግሞ እንደ ወንድማቸው እንደ ሰማዕተ ጽድቃቡ እንደ አቡነ ጴጥሮስ የሰማዕት የቅድስና ስም ሊሰጣቸው ይችል ይሆናል።
ከኢትዮጵያ ቅዱስ ሲኖዶስ ብፁዕ አቡነ ቀውስጦስ ይባላሉ።
ቅንጫቤ ገለጻቸው ለብፁዕ አቡነ ሚካኤል ስለተሰራው ሐውልት ሲሆን
ሰማዕቱ አባት አቡነ ሚካኤል ደግሞ በፋሽስት ጣሊያን ወረራ የተሰዉ ናቸው።
ከምሽቱ ቅንብሮች እንደ አንዱ ወደ ኋላ ላይ ይቀርባሉ።
መስፍን አበበ ከኪዳሞ ቤተሰቦቹ ተዛውረው እዚህ ከመጡ በኋላ የተወለደ ልጅ በተወለድንበት ሮቢት አኖኒማ ግቢ በተባለው ቦታ ላይ አደገን።
በጣም ብዙ ሕዝብ የሚወደው በጣም ተጫዋች ግልጽ የሆነ የዋህ ሰው ነበረ።
መስፍን አበበ አጎቴ ነው። ከልጅነታችን ጀምሮ የሙዚቃ ህይወት ያሳየንና ያስተማረን አጎታችን እሱ ነው። ትልቁ ወንድሜም አለ ቢንያም ክንፈ።
እስቲ ስለ መስፍን አንተም የበኩልህን ንገረኝ።
መስፍን ታሞ የሚያቅም ሰው አይደለም። የሚገርምህ ነገር አስደንጋጭ ነው።
ባለፈው 15 ቀን ከዚህ ዓለም በሞት እንደተለየ
መስፍንና ጊታሩ አረፉ ተብሎ ተጽፎለታል።
ለመሆኑ መስፍን አበበ ማን ነበር?
የተጫወታቸውን ልዩ ልዩ ዜማዎች አካተን
ከቤተሰቡና ጓደኞቹ ጋር የኪነጥበብ ሙያና ሕይወቱን እንዘከራለን።
እሺ፣ ከዛ ኢየሩሳሌም መቼ እንደሚሸበር ታውቃለህ? ካሉላ
አውቃለሁ። አዲሱ አርባርብ ነው።
ከዚህ ጋር ያሉትንም ስንኞች ታስታውሳለህ? ታዲያ
አዲሱ ቀልድ ካልተቻለም፣ ለማንኛውም ታጠቅ ብሎ ፈረስ ካሳ ብሎ ስም አርባርብ ይሸበራል ኢየሩሳሌም።
ከአስራ አምስት ቀን በፊት ለንጉሴ አክሊሉ የተሰጠ የቤት ስራ ነበርና
ንጉሴ አቀናብሮና ግጥሙን አሟልቶ ያመጣዋል።
ኢትዮጵያውያንም በየአመቱ የሚያሰባስበው የስፖርት ማህበር
የዘንድሮ 33ኛ በዓሉ ቶሮንቶ ካናዳ ውስጥ ነው ብለናል ነበር።
ዛሬ ሶስት የፌዴሬሽኑን ሹሞች አወያይተናል።
አዲሶ ይሄ ሹም የሚለው ቃል ይስበኛል።
መሹም ፈለክ። እሺ፣ ለማንኛውም እኔ አዲሱ አበበና
እኔም አሉላ ከበደ ነን
ከፕሮዲሰሩ ንጉሱ ታምሬ ጋር ሆነን
የዛሬውን የሰኔ 12 2008 ዓ ም ዝግጅታችንን ስናስተናብር አብረናችሁ እናመሻለን።
መሆኑን እንደምንሰነበታችሁ አድማጮች፣ እንደምንሳመሻችሁ።
እኛ ደህና ነን። ዘና ብላችሁ ታዲያ አብራችሁን ቆዩ ነው ግብዣችን።
አሁን ቦታውን ለተረኛ ዜና አንባቢው እንለቃለን።
እንመለሳለን።
ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ዓለም አቀፉ ማህበረሰብ ውስጥ የሲቪል ማህበረሰብ ድርጅቶችንና የአስተዳደር ሰራተኞችን በማስነሳት መንግስታችንን ሊያናጋ የሚሞክር የተወሰነ ክፍል አለ ሲሉ የደቡብ ሱዳን የማስታወቂያ ሚኒስትር ከሰሱ። ይህንም የሚደረገው የመንግስት ለውጥ ለማካሄድ ነው ብለዋል። የማስታወቂያ ሚኒስትሩ ማይክል ማኩዌ ዛሬ ለቪኦኤ በሰጡት ቃል የሲቪል ማህበረሰቡን ክፍል ለመቀስቀስ የመንግስት ሰራተኛውም የስራ ማቆም አድማ እንዲመታ ለማነሳሳት የሚሞክሩ የዓለም አቀፍ ማህበረሰብ ውስጥ አንዳንዶች አሉ። ይህን የሚያደርጉት መንግስቱ ስራውን መስራት አልቻለም ለማስባል ነው ብለው አማረዋል። ሆኖም ሚኒስትሩ በመንግስታችን ላይ የተነሱብን ያሏቸው እነማን እንደሆኑ በውል አላስቀመጡም። የመንግስት ሰራተኞች ያልተከፈለን ደሞዝ አለ ይከፈለን ብለው ግፊት ለማድረግ አድማ መጥተዋል። አንዳንዶቹ ሰራተኞች አራት ወር ድረስ ያልተከፈለን አለን ብለዋል። አድማውን የመታ ነው አማራጭ በማጣት ነውም ብለዋል። የማስታወቂያ ሚኒስትሩ ብዙ ወር አልተከፈለንም ሐሰት ነው ሲሉ ተናግረዋል። የግብጽ ፍርድ ቤት በቀድሞ የሀገሪቱ ፕሬዚደንት ሞሐመድ ሙርሲና በሌሎች ስድስት ተከሳሾች ላይ ሞትና የእድሜ ልክ እስራት ፈረደ። ከዚህ ቀደም አንድ የሞትና ሁለት የእድሜ ልክ እስር የተፈረደባቸው የቀድሞ ፕሬዚደንት ሙርሲ በትናንትናው ዕለት የተፈረደባቸው ደግሞ የሀገሪቱን ሚስጥር አሽልከው አውጥተዋል በሚል ነው። ትናንት ቅዳሜ ተሰይሞ የነበረው የግብጹ ፍርድ ቤት ከሙርሲ ጋር ፍርድ ቤት ቀርበው በነበሩና የሙስሊም ወንድማቸው ወንድማማቾች ፓርቲን አግዛችኋል በተባሉ ሁለት የአልጀዚራ ሰራተኞች፣ አንድ ሪፖርተር እና ከሞርሲ ጋር በአንድ ቢሮ ውስጥ ይሰሩ በነበሩ ሁለት ሰዎች ላይ በአጠቃላይ በስድስት ሰዎች ላይ ነው የሞት ፍርድ ያስተላለፈው። የአልጀዚራ ፕሮዲውሰር አላ ኦማር ሞሐመድ፣ የዜና አዘጋጅ ኢብራሂም ሞሐመድ ሂላል እና ሪፖርተሩ አስማ አልካቲብ የሞት ፍርድ የተላለፈባቸው ራስድ በተባለ ሚዲያ አማካይነት ከሙርሲና ከሙስሊም ወንድማማቾች ፓርቲ ጋር በስፋት ግንኙነት አላቸው በሚል በቀረበባቸው ክስ ጥፋተኛ ሆናችሁ ተገኝታችኋል ተብለው ነው። የሩሲያ ፕሬዚደንት ቭላዲሚር ፑቲን በሶሪያ መንግስት ውስጥ የተቃዋሚ ተወካዮች እንዲታቀፉ አሜሪካ ያቀረበችውን ሀሳብ እስማማበታለሁ አሉ። የሀገሪቱ ፕሬዚደንት ባሻር አልአሳድ በአስቸኳይ ከስልጣን መውረድ አለባቸው የሚለውን ሀሳብ ግን አልደገፉም። በሴንት ፒተርስበርግ ከተማ የዓለም አቀፍ የምጣኔ ሀብት ጉባኤ ላይ የሩሲያው መሪ ለሲኤንኤኑ ፋሪድ ዘካሪያ በሰጡት ሰፊ ቃለ መጠይቅ ሶሪያ ውስጥ ዲሞክራሲ ለመመስረት እርግጠኛው መንገድ አዲስ ህገ መንግስት አቋቁሞ በዚያ መሰረት በሁሉም የመንግስት እርከን አዲስ ምርጫ ማካሄድ ነው ብለዋል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ አስተዳደር አሳድ በአስቸኳይ ከስልጣን እንዲለቁ የሚፈልግ መሆኑን ማሳወቁ ሲታወስ፣ ፑቲን ያ ሊሳካ የማይችል ግብ ነው ብለዋል። ሶሪያ ውስጥ ለውጥ ለማምጣት የሚያስችለው ጎዳናም እሱ አይደለም ብለዋል የሩሲያው መሪ። ሪፑብሊካን ፓርቲ ውስጥ ያሉ አንዳንዶች በሚቀጥለው ወር በሚካሄደው የፓርቲው ጉባኤ እጩነቴ በይፋ እንዳይታወጅ ሊያደናቅፉ እየሞከሩ ናቸው ሲሉ የዩናይትድ ስቴትሱ የሪፑብሊካን ፓርቲው ታሳቢ እጩ ዶናልድ ትራምፕ አማረሩ። በኦሃዮ ክፍለ ሀገር ክሊቭላንድ ከተማ በሚካሄደው የፓርቲ ጉባኤ ላይ የሚገኙ የፓርቲ ተወካዮች አንዳንዶቹ ከባለ ቢሊዮን ዶላሩ ቱጃር ሌላ ለሌላ እጩ ድምጽ ለመስጠት እንዲቻል የፓርቲው ደንብ እንዲቀየር ይፈልጋሉ። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
በራዲዮ መጽሔት የጊዜ ሰሌዳ መሰረት
አሁን ሰዓቱ
ምርጥ ግጥም ነው። የሳምንቱ እስቲ ስጠኝና ሀብትና ንግስና ጥበብ ብልጽግና ልክ እንደ ሰሎሞን ለእኔም አንድ ሰሞን መቅደስህን ሰርቼ ሕዝብህን ነድቼ ሺዎችን አግብቼ ለፍቅር መንኜ ባንተም ላይ ጨክኜ እንዳሻኝ አድሬ ቅኔውን ደርድሬ ማህሌ ዘምሬ መክብብን ጨምሬ ሁሉም ከንቱ ልበል ከንቱ ከንቱ ዛሬ።
እስቲ ስጠኝና የዳዊትን ጽናት በጠጠር ላጉ ነው የጎልያድ ናናት። እልፍ ጎልያዶች ሞልተዋል ባገሩ ስልጣን ላይ ተቀምጠው ሕዝብ የሚያሸብሩ። እንደ ሰናኦር ግንብ ዙሪያቸውን ዞሬ ቅጥራቸውን ላፍርስ በስም ዘምሬ።
እስቲ ስጠኝና የዘመኔን ሙሴ ባሕር የሚከፍል በበትር አንካሴ ከአደባባይ ወጥቶ በስምህ አቅራርቶ ሕዝቤን ልቀቅ የሚል ቤተ መንግሥት ገብቶ እንደ ራሔል እንባ በግፍ የፈሰሱ ብዙ እንባዎች አሉን ይምጣልን እያሱ ሕዝብህ በሀገሩ ነጻ እስከሚወጣ ብርሃኗ ይታሰር ፀሐይም አትውጣ።
ቀናት ይታሰሩ ዓመታትም ይቅሩ ወራትም ይንጐዱ ምን ያደርጉልናል ፍትሕ ካልወለዱ። የዘመናት እንባ ሐዘን እንጉርጉሮ ጽብና እምቧጓሮ ባልጠፋበት ሰማይ ምን ያደርጋል ኑሮ። ምን ነገር ሊፈይድ ዘመን ተከምሮ ዕድሜ ተገሽሮ ተቈጥሮ ለማያልቅ የባርነት ኑሮ። ግጥሟ ከቤልጅግ ብራስልስ ነው የደረሰችን።
ቋሚ አድማጫችን ያሬድ በላይነህን ከልብ እናመሰግናለን።
የምሽቱን ቀዳሚ ዜማም ስንጋብዝ
በድጋሜ የከበረ ሰላምታችንን እያቀረብን ነው።
ሰላም ሰላም ያተሚማ ሀርካፉሬ አይሜቴ ሀርካፉሬ
ሰላመካ ያገኔ ሰላመከው ሰላመካ ያገኔ ሰላመከው harkapune yade ko salamaka
salamaka ya kande salamaka salamaka ya kande salamaka harkapune ay mede salamaka
dubin tamima dubbi muchayo magala ija ko kabe kurra ko kabe nerasa ganden tagae isinan jennani kitan isaya dena gamnani salamaka ya kanne salamaka salamaka ya kanne salamaka har kapune ya mete salamaka
salamaka ya kanne salamaka salamaka ya kanne salamaka har kapune ya mete salamaka
akhajala garani hapte tamiman hapte muchayo kalloni nagam thaganne nadide garani nagam thaganne nadide garani
ሁለቴ ሰላምታ አንዱ ለነገር ነው ቢባልም
እኛ ግን የነገር ያይደለ ከፍቅርና ከአክብሮት አቋያ መሆኑ ይያዝልን
እናም በጥላሁን አንደበት ሰላምታ ብለናችኋል
አሁን ወደ ቀዳሚው መሰናዶ ክፍል አንድ ልናልፍ ነው
ከዚያ በፊት ግን አዲሱ ዛሬ ልንደርስበት ያልቻልነውን አሳዛኝ ዜና ቢያንስ ተቀስብና ደግ
ትክክል ነው አሉላ የቀድሞ የማስተዋቂያ ሚኒስቴር ባልደረባ
በተለይም የእንግሊዘኛው ክፍል ባለሙያና የህዝብ ግንኙነትም ሐላፊ
በዚሁ መስክ የእንግሊዘኛ ቋንቋ ያድማጮች ሙዚቃ አስተናጋጅ
በፊልም ሙያም ሰፊ አገልግሎት የሰጡና በተለይም
እንግሊዛዊው ጋዜጠኛ ጆናታን ዲምብልቢ የኢትዮጵያን ረሃብ አጋለጠበት
የተደበቀው ረሃብ በተሰኘው ስራ ከፍተኛ ድርሻ የነበራቸው
በኢትዮጵያ የአሜሪካ ኤምባሲ ውስጥም የህዝብ ግንኙነት ክፍል ባልደረባ የነበሩት አቶ ተፈሪ ወሰን
እዚህ ዋሽንግተን ዲሲ አካባቢ ሰኔ 3 ቀን 2008 ዓ.ም ተመረተ ከዚህ ዓለም በሞት ተለይተዋል።
አቶ ተፈሪ ወሰን ባለቤታቸውን ጋዜጠኛ ታቦቱ ወልደ ሚካኤልን
ሁለት ልጆቻቸውን 8 ወንድሞቻቸውንና እህቶቻቸውን ትተው ነው በ76 ዓመታቸው ከዚህ ዓለም በሞት የተለዩት።
ለሁሉም መጽናናትን እየተመኘን እንዳልነው ግን ዛሬ
አሁን ድንገት ስለሰማን ቢያንስ ረፍታቸውን ለመግለጽ ነው።
ቀጣዩ የራዲዮ መጽሔት ግን ከቤተሰብ በሚናገኘው መረጃ መሰረት
ሰፋ ያለ ታሪካቸውንና ህይወታቸውን እንዘከራለን።
ፈጣሪ ለቤተሰቡ መጽናናትን ይስጥልን።
ብፁዕ አቡነ ሚካኤል ይባላሉ።
በንጉሠ ነገሥቱ ዘመነ መንግሥት የጎሬ ጠቅላይ ግዛት ሊቀመንበር ነበሩ።
በጣሊያን ወረራ ጊዜ ነው አሉ ልክ እንደ አቡነ ጴጥሮስ ለጠላት አልገዛም ብለው
ህዝቡንም ከጠላት ጋር እንዳትተባበር በማለት አስተምረው እንደተሰው
በቅርብ ለመታሰቢያቸው የተሰራው ሐውልት በተመረቀ ጊዜ የወጣው መጽሔት የሚያወሳው
ብፁዕ አቡነ ሚካኤል በጠላት እጅ ከተሰው
እንደ አቡነ ጴጥሮስ ህዝቡም ምድሪቱም ለጠላት አትገዛ ብለው ካወገዙ
ምነው ቢያንስ አውልታቸው ይህን ያህል ዘመን ሳይቆምላቸው መቆየቱ?
ቤተክርስቲያኒቱስ ስለምን ተገቢውን ማዕረግ አልሰጠችም?
መነሻችን ለአቡኑ በቅርቡ የቆመው የሐውልት ስራ ሆኖ
ለዚህ በጎ ስራ የተነሳሱትንና ያስተባበሩትን አስተዋውቀን
በጥያቄ ባነሳናቸው ነጥቦች ላይም ከእንግዶች ጋር እንወያያለን። በዚህ ጉዳይ ሁለት እንግዶች አሉን። ብፁዕ አቡነ ቀውስጦስ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ከአዲስ አበባ፣ ሊቀ ትጉሃን ቀሲስ ብርሃኑ መንገሻ የልባቡር ሀገረ ስብከት ዋና ስራ አስኪያጅ። እስቲ ከሐውልቱን ጀምር እንግዶቼ። ብፁዕ አባታችን ወደ ኋላ ላይ ስለ ሰማዕቱ አቡነ ሚካኤል ይነግሩናል። ሊቀ ትጉሃን፣ ሐውልቱ እንዴት ነው ሊሰራ የቻለው?
እሺ፣ አመሰግናለሁ ይህን እድል በማግኘቴ። በተለይ እናንተንም ትኩረት ሰጥታችሁ ይህን ጥያቄ በማቅረባችሁ እዚሁ በቅርቡ አካባቢ ያሉ ትኩረት ሳይሰጠው በመዘግየቱ ሲቆረቆሩ የነበሩት ሁሉ አባቶች የሚያቀርቡት ጥያቄ ነው። ግን ባለቤት ሆኖ መልስ የሚሰጥ ሳይገኝ ዘግይቷል። መጨረሻ ላይ እነዚህ ልባቡር ላይ የነበሩ ታላቅ ሰዎች፣ አሁን አዲስ አበባ ላይ ያሉት በዚህ ጉዳይ ላይ በጣም የሚቆረቆሩ እነሱ ሀሳብ አቀረቡ። ብፁዕ አባታችን አቡነ ፊሊጶስ ረፍተ ነፍስ ይስጣቸው እና አባታችን ለቅዱስ ሲኖዶስ እንዲቀርብ ተደረገ። በምልዓተ ጉባኤ ታምኖበት ውሳኔ ተሰጠ። በጀትም እንዲያዝለት ተደረገ። ከዛ በኋላ እንግዲህ እንቅስቃሴ ላይ ነው የቆየው። እስካሁን ድረስ ወደ 4-5 ዓመት ወስዷል። ብፁዕ አቡነ ፊሊጶስም ዘመን ገታቸው፣ ግን በአሁኑ ወቅት ስራው ተጠናቆ ሊመረቅ ችሏል ማለት ነው።
ጥሩ።
መነሻው ግን ህዝበ ክርስቲያኑ ናቸው። ተቆርቋሪ ታላላቅ አባቶች አሉ። አዲስ አበባ ላይ የተቋቋመ እዚህ የኢሉባቦርና ቤተክርስቲያና ችግረኞች ቤተክርስቲያን ለመርዳት ማህበር ነበረ። ታላላቅ የኢሉባቦር ተወላጆች የሚገኙበት ያ ማህበር ትልቅ ዓላማ አድርጎ የተነሳው ተዳፍኖ የቆየ የብፁዕ አባታችን አቡነ ሚካኤል መታሰቢያ ሐውልት እንዲሰራ ክትትል ለማድረግ ዓላማና ፕሮግራም አድርጎ ነበር የተነሳው እና በመጀመሪያ መነሻዎቹ ኢንጂነር በቀለ ገብረ ማርያም፣ አርቲስት ስለሺ የኋላ ሼት፣ ኢንጂነር ግርማ ዋሴ፣ ሊቀ ብርሃናት አፈወርቅ ኪዳነ ወልድ፣ አቶ አበራ ወልደ ሩፋኤል፣ ሌሎችም የአብይ ኮሚቴው ስራ አስፈጻሚ አባላት፣ መላው የኢሉባቦር ካህናትና ምዕመናንም በማሳሰብ እስከሚመረቅ ድረስ በየደረጃው ኮሚቴ አዋቅረን ክትትል በማድረግ ነው እዚህ ደረጃ ላይ ደርሶ መታሰቢያቸው አሁን የደረሰበት ቦታ ላይ ሊቆም የቻለው ማለት ነው። እነሱም በጣም በጣም በእውነቱ ታላቅ ምስጋና ይገባል ማለት ነው።
ቀደም ሲል ለአድማጮች ግልጽ እንዲሆን ብፁዕ አቡነ ፊሊጶስ የሚሏቸው አሁን በህይወት የሉም፣ የክፍለ ሀገሩ ሊቀ ጳጳስ ነበሩ። አቡነ ጳውሎስም የቀድሞ ፓትርያርክ ናቸው። እሳቸውም በህይወት የሉም። መታሰቢያው እንዲቆም ወይም ደግሞ ሐውልት እንዲሰራ ውሳኔ ተላለፈ በሲኖዶስ። እኔ የምጠይቀው ብፁዕ አቡነ ቀውስጦስ አባታችን መስመር ላይ ያሉና እስካሁን ድረስ ለመሆኑ ለምንድን ነው የቆየው? ኃላፊነት ወስዶ መስራት የነበረበት ቤተ ክህነት ወይም ውሳኔ አሳልፎ ማድረግ የነበረበት ቅዱስ ሲኖዶስ ነበርና ለምን ይመስሎታል አባታችን እስካሁን የተዘነጋው? እንኳን መስዋዕትነት ለከፈሉ እንዲሁ ለምንም ላላደረጉ ሰዎች ሐውልት በቆማቸው እየተሰራላቸው ለእኒህ ታላቅ አባት ታላቅ ሰማዕት ምንድን ነው ቸልታው? ምክንያቱ የሚያውቁት አለ?
የዘገየበትን ምክንያት አላውቅም። በእርግጥ ማንኛውም ነገር የሚሆነው በእግዚአብሔር ፈቃድ ነው። አሁን ሌላው ቀርቶ የአቡነ ጴጥሮስ ሐውልት ይቁምላቸው እንጂ የሰማዕትነት ስም አልተሰጣቸውም ነበረ። ህዝቡ ነው የሰጣቸው መጀመሪያ ሰማዕቱ ያላቸው። ነገር ግን በቅዱስ ሲኖዶስ ተወስኖ ሰማዕት ተብለው አልተጠሩም።
አሁንም
ከኛ ይልቅ የውጮቹ ናቸው ሰማዕት ያሏቸው።
ይቅርታ አባታችን፣ አሁንም ቅዱስ ሲኖዶስ አቡነ ጴጥሮስን ሰማዕትነት አልሰጠም?
ሰጥቷል።
እሺ፣
ጊዜው ሲደርስ ነው የሰጠው በምክንያት።
እሺ፣
ሰማዕተ ጽድቅ አቡነ ጴጥሮስ ተብሎ መሰየም አለበት ተብሎ ተወሰነ። የእኔ ቅዱስ አባትም እንዲሁ እንደቆረቆረን ነው የኖረው። አሁን እንደተጠቀሰው አንዳንድ አሳሳቢዎች ያሳፉ እንጂ በሲኖዶስም በኩል የሚቆረቆሩ አባቶች አልጠፉም።
ግን እሱ ላይ
አቡነ ሚካኤልም መታሰብ አለበት፣ ሐውልት ሊቆምላቸው ይገባል፣ የሰማዕትነት ስም ሊሰጣቸው ይገባል ተብሎ ነበረ። በመካከል እሳቸውም አቡነ ጳውሎስ ቦቱ ሳይጠርቅ ቀርቷል። ሐውልቱ ብቻ እንዲቆም ተወሰነ። ይኸው ጊዜው ሲደርስ መታሰቢያ መቆሙም አንድ ትልቅ ነገር ነው።
ልክ ነው ጽ አባታችን፣ ልክ ነው። ሁሉ ነገር በጊዜ ነው፣ ሁሉም ጊዜ አለው። ግን እንደው ሐውልት ከተሰራ በኋላ እንኳ አሁን በቅርቡ ያለቀው ቅዱስ ሲኖዶስ ስብሰባ ላይ በአጀንዳ መልክ ተነስቶ እንኳን ውይይት አልተደረገበትም። እስካሁን ለምን አልተነሳም? ያለፈ ነገር ነው፣ ዋጋ የለውም። እሱን ውሃ መውቀጥ ነው። ግን አሁን በትኩሱ ሐውልቱ ከተሰራ በኋላ እንኳ ለእኒህ አባት ተገቢ ነው ተብሎ ከታመነ የሰማዕትነትም ጽላትም መቀረጽ ካለበት ተቀርጾ ቤተክርስቲያንን በስማቸው ቆቆም መቆም ካለበት እንዲቆም መደረግ ይቻል ነበርና እንደው የዘገየ ነው። ግን አሁንም ቢሆን ብዙ ሊሰራ ይችላል። እችን ማስታወሻ ለመጣል ነው። ከእርሶ የበለጠ ነገሩ ነው
ቀኛ ስንጠብቅ የነበረው ሐውልቱ በሚቆምበት ጊዜ ተሰርቷል ተብሏል፣ ተወስኗል፣ ወጪም ተደርጓል። በሚቆምበት ጊዜ አንድ ውሳኔ ላይ እንደርሳለን የሚል ጉጉት ነበረን። ሲቆምም ሁላችንም አልተጠራንም። ተሰብስበን እዚያ ላይ ብንገኝ ኖሮ ሀሳቡን እናነሳ ነበረ። ይሄ እንግዲህ ደግሞ ጊዜ ጠብቆ ይሆናል መቅሰሙ የለም። እግዚአብሔር በፈቀደ ጊዜ ደግሞ እንደ ወንድማቸው እንደ ሰማይቱ እንደ ሰማይተ ጽድቃ እንደ አቡነ ጴጥሮስ የሰማይት የቅድስና ስም ሊሰጣቸው ይችል ይሆናል። ጊዜ አለው ለሁሉም።
መልካም ነው። ሊቀ ትጉሃን ወደ እርስዎ ጋር ልምጣ። ቀደም ሲል አባታችን ያነሱት አንድ ይሄ ሐውልት ሲመረቅ ለምን ብዙ አባቶች እንዲመጡ ጥሪ አልተደረገም? ሁለተኛ ወጪውንስ ማን ያወጣው? የአገሬው ተወላጅ ብቻ ነው? ቤተ ክህነት እዚህ ላይ አስተዋጽኦ አድርጋለች?
እኛ ተላላኪዎች ነን። በደረጃችን እዚህ ያለውን ሁኔታ መከታተል ነው እኛ ኃላፊነት በቅዱስ ሲኖዶስ መልካም ፈቃድ በጀቱም ከዚያ ተፈቅዶ ነው ስራው የተሰራና መጨረሻ ላይ ብቻ ክትትሉ ስለተጓደለ እኛ ሀገረ ስብከቱ ጣልቃ ገብተን ማጠናቀቁ ላይ ኃላፊነት ወስደን አጠናቀቅ። እንግዲህ እኛ ክፍለ ሀገር ነው ያለነው። ቅዱስ ሲኖዶስ ራሱ ቅዱስነታቸውን በትክክል ስንጋብዝ በቅዱስነታቸው አማካይነት ብፁዓን አባቶች አብረው ይገኛሉ የሚል ነው የነበረን እምነትኛ። አሁን እንግዲህ ጉዳዩ የኢሉባቦር ሀገረ ስብከት ጉዳይ ሳይሆን የቅዱስ ሲኖዶስና የመንበረ ፓትርያርኩ ድርሻ ነው የሚል እምነት አለና ይሄ ጉዳይ ሀገራዊ ጉዳይ ስለሆነ ከዚያው ተጋብዘው ይመጣሉ ብለን እንጂ እንደ ክፍለ ሀገር ሰዎች ከላይ ሰዎችን ለመጋበዝ አቅሙም መብቱም የለንም። እርግጥ ወደ 6 ብፁዓን ሊቃነ ጳጳሳት ተገኝተዋል።
አዎ፣ ሌላ ወደ ኢሉባቦር የሚያረጉት ወደ ጋምቤላ የሚያረጉት ጉዞ ነበርና በእግረ መንገድ እንኳን አይባልም። መነሻቸው ሌላ ሆኖ ግን የብፁዕ አባታችን አቡነ ሚካኤል ሐውልት ምረቃም ፕሮግራም ውስጥ ገብቶ ፓትርያርኩን በተገኙበት ተመርቋል። ቅድም እንዳልነው ያለፈ ነገር ላይ ማውራቱ ዋጋ የለውም። ወደፊት መደረግ ያለበትን ነገር ነው ማድረግ የሚገባው። ሐውልታቸው ቆሟል። ለእሳቸው የሚሰጠው ክብር ነው የሚቀረውና
መቼም እኛ እኔም በበኩሌ ከሰማይ ተጽርቅ አቡነ ጴጥሮስ ያነሳ አይደለም ይጎላ እንጂ በዚያ በዳር ሀገር በድሮ አጠራር በበረሃ ውስጥ መከራ የተቀበሉ ልዩ መከራ የደረሰባቸው አባት ናቸው። እኔም የተቻለኝ 2 ገጽ የሆነ ጽፌ ያለው ታሪካቸው
አንብቤዋለሁ። መልካም።
አዎ፣ ወደፊት ልናስብበት የሚገባ መሆኑን ዝም አንልም። እኛም በበኩላችን እናስታውሳለን ባይ ነኝ።
አይ፣ ልክ ነው። እንደው በነገረው ላይ ብፁዕ አባታችን እዚሁ ካሉ ፊት ለፊት ማውራት ተገቢ ነው እና ብፁዕ አቡነ ቃውስጦስ ለሰማዕታት ለኢትዮጵያ ተቆርቋሪዎች በጣም የሚቆረቆሩ ጥሩ አባት ናቸው ይባላል እና ለአቡነ ጴጥሮስ ያረጉትን እንደው ግማሿን እንኳ ለአቡነ ሚካኤል እንዴት አላረጉም የሚል እንደው ልጅ አባቱን እንደሚያማ አንዳንድ ልጆች ያሞታል እና ምናልባት ከአሁን ጀምሮ ግን ቅስቀሳ ያደርጋሉ ብዬ አስባለሁ። ይቅርታ። በጣም
የሚቀርብ ነገር ነው።
አድማጮች፣ የዚህን ውይይት ማጠቃለያ ወደ ኋላ ላይ እናቀርባለን።
አሁን ወደ ሌላው ዝግጅት ልናልፍ ነው።
በተያዘለት ቀነ ቀጠሮ መሰረት ልክ የዛሬ 15 ቀን ቶሮንቶ ካናዳ ላይ ይጀምራል
33ኛው በሰሜን አሜሪካ የኢትዮጵያውያን ስፖርትና ባህል ፌዴሬሽን ዓመታዊ በዓል።
አስተናጋጆቹ ሁሉን በመልክ በመልኩ አድርገናል ነው የሚሉት።
ልናሽ መተናል አሉ። አናዎቹ ሹማምንትስ ምን ላይ ናቸው?
የሕዝብ ጥያቄ የሚበዛባቸውን የሶስት ክፍሎች ኃላፊዎች አነጋግረናል።
ዋና ጸሐፊውን፣ የሕዝብ ግንኙነት ኃላፊውንና
ገበያው የሚደራበትን የመደብሮቹን አለቃ የቢዝነስ ሥራ አስኪያጁን።
በቀጥታ ወደ እንግዶቹ እንሂድ። ዋና ጸሐፊው ያሬድ ነጋሽ፣ የሕዝብ ግንኙነቱ ሳምሶን ሙልጌታ፣ ቢዝነስ ማናጀሩ አለም አበበ ደግሞ ሮሮም ስሞታም የሚመጣው ወደ አንተ ጋር። ከዋና ጸሐፊው ከያሬድ ልጀምር። ያሬድ፣ ዋና ጸሐፊ ነህ አንተ። ብዙ ጊዜ ዋና ጸሐፊና ሕዝብ ግንኙነቱ አልገኝ እያላችሁ ታስቸግሩ ነበረ። ዛሬ ተገኝታችኋል፣ መልካም ነው። ምን ላይ ናችሁ?
አቶ አዲሱ ጋር አመሰግናለሁ እድሉ ስለተሰጠን እና ስለ 33ኛው ዓመት ስፖርት ውድድር እንድናወራ ስለተጋበዝን አፍታችሁ ነበር የሚለውን ወቀሳ እንቀበልና ከአሁን በኋላ አረምነው አታወጡንም የሚል ጥያቄዎችን እና የምናነሳው እኛ እንሆናለን።
በጣም ጥሩ ነው።
ዝግጅቱ ከሞላ ጎደል እየተጠናቀቀ ነው። በእንግሊዝኛው ፊኒሽንግ ታች እንደሚባለው መጨረሻ መሟላት ያለባቸውን ነገሮች እየተሯሯጥንና እያደረግን ነው። በክብር እንግዳ በኩል ታዋቂውና ዝነኛው አቶ አስቻለው ደሴ የተጋበዘው ላለፉት 3 ዓመታቶች የክብር እንግዳዎቻችን ቪዛ እየተከለከሉ ቀርተው ነበረ። ዘንድሮ እግዚአብሔር ይመስገን አቶ አስቻለው ደሴ ቪዛውን አግኝቷል።
በክብር እንግዳ በኩል አንዳንድ ጊዜ እኔም በየጊዜው አብራችሁ ስላለሁ የማየው ነገር ነው። ለክብር እንግዳው አስፈላጊው ነገር ቶሎ ቶሎ አለመቅረብ፣ ሆቴል ቶሎ አለመውሰድ፣ ከሆቴል ቶሎ አለማውጣት፣ መረጃ በቅርብ አለማቅረብ፣ እንደዚህ የመሳሰለ ጥቃቅን ነገሮች ናቸው። እንደው በተሟላ ሁኔታ እንግዶቻችሁ ደስ ብሏቸው እንዲመለሱ ይሄን ነገር እንዳስተካከላችሁ ተስፋ አደርጋለሁ።
ያው በሞላ ጎደል ክብር እንግዶቻችን ሲመጡ እንዲያውም ከሚገባው በላይ እንክብካቤ ተደርጎላቸው፣ በዚህ ረገድ አቶ ታዬ ለየት ያለ እንክብካቤ ለክብር እንግዳዎቻችን እያደረገ ጥሩ ጊዜ አሳልፈው ከተጫዋቾች ጋር ተገናኝተው አገር ሁሉ ዞሮ ሌሎችም እየጋበዟቸው ጥሩ ጊዜ አሳልፈው ነው የሚሄዱ። ግን ያው መቼም መስተካከል የሚኖርባቸው መታረም የሚኖርባቸው ነገሮች ይኖራሉ። በሩጫ ብዛት ይህን ኃላፊነት የሚወስድ ሰው ከመረሳት የተነሳ ካልሆነ በስተቀር በክብር እንግዳነት ጋብዘን ከሀገር ቤት ድረስ አንጥተን እዚህ ቦታ ድረስ አንጥተን መቼም ሰዎቹን እናንገላታለን ብለን አናስብም። ቢሆንም መስተካከል ያሉባቸውን ነገሮች ደግሞ ለማስተካከል እንግዲህ እንሞክራለን። ግን እኔ የምለው በአጠቃላይ ብዙ ነገር እየተካሄደ ነው። ከ16 ዓመት በኋላ ወደ ቶሮንቶ ተመልሰን ስንሄድ የቶሮንቶ ሕዝብ በአማረና በደመቀ ሁኔታ ይጠብቀናል ብለን ተስፋ እናደርጋለን። ውድድሩ የተሳካ ይሆናል ብዬ ተስፋ አደርጋለሁ።
ወደ ሕዝብ ግንኙነቱ ሳምሶን ሙሉጌታ ያዳለው። ሳምሶን፣ ብዙ ነገር ወደ ሕዝብ ግንኙነቱ የሚያነጣጥረው በአጠቃላይ ስንት ሰው ዘንድሮ እንደምጠብቁ መረጃ ካለ እሱንም ትጨምርልኛለህ። ያለፈው ዓመት ግን በሕዝብ ግንኙነት በኩል በዚህ በሙዚቃ ዝግጅት በኩል እንደ ያልተሳካ ነገር ነበረ። ዘንድሮ ያ እንዳይደገም እንደ ተዚህ ቀደሙ ያሉ ዓመታት ደግሞ ድምፅ ማጉያ ጠፍቷል፣ እዚህ ጋር መብራት ተቋረጠ፣ ስታዲየሙ መብራት መድረክ አልተዘጋጀ የመሳሰለ ነገር ያ ተወግዶ ዘንድሮ ምን ላይ ነህ አንተ? በሕዝብ ግንኙነቱ በአብዛኛው ስራ አንተ ላይ ነው ያለውና ሳምሶን።
እሺ፣ አመሰግናለሁ። አቶ አዲሱ ጥያቄውን እየጠየቀው በ2013 በዩኒቨርሲቲ ኦፍ ሜሪላንድ ባየሁ ወይንም በሰማኸው ይመስለኛል። አሁን የኢትዮጵያ ቀን ዝግጅታችን በዛ ዓመት በተለይ በሳውንድ ኢኩዊፕመንት እና በኳሊቲ አካባቢ ጥሩ አልነበረም። ስለዚህም ብዙ ሰዎችን ሳናስደስት ነው የተለያየ ነው። የንግግር ፕሮግራማችንም የተንዛዛ ነበር የዛን ጊዜ። እንዲሁም ደግሞ ያለፈው ዓመት ለቀጠርናቸው አርቲስቶች ቪዛ ልናገኝ አልቻልም እና በሱ ምክንያት አንዳንድ ምሽቶች ሊከናወኑ አልቻልም። የኢትዮጵያ ቀን ፕሮግራማችንን ላለፈው 2 ዓመቶች በጣም የተስተካከለና ምናልባትም ከመቼውም ይበልጥ የተሻለ ነበር ብለን እንገምታለን። የዘንድሮውም ያቀድነው ፕሮግራምም ካለፈው 2 ዓመቶች እንደማያንሱ አረጋግጣለሁ። በሰዓቱ ለመጀመር የንግግር ፕሮግራሙን ፈጠን ባለ ለማካሄድ እንዲሁም የባህልና የዘመናዊ ሙዚቃችን ደግሞ በጣም የሚያረካ እንደሚሆን እናረጋግጣለን። ዘንድሮ ከአሜሪካ እና ከቶሮንቶ እና ከሞላ ካናዳ ኮሚኒቲዎች የምናየው ኤንቱዚያዝም ከፍ ያለ ነው።
በመጨረሻም ዓለም የቢዝነስ ማናጀር፣ በቢዝነሱ በኩል እንግዲህ ሮሮዎች አሉ። ያንን ለማስቀረት ምን ያህል ታጥቀህ ተነስተሃል ነው ጥያቄው። እንደምታውቀው መብራት ተቋረጠብን፣ ያለ አግባብ ነው ሄደ የከፈልነው፣ የከፈልነውን ያህል አላገኘንም የመሳሰለ እና ምንድን ነው ዘንድሮ? ባለፈው እንዲህ ችግር ነበር፣ አሁን ግን ያን ችግር በዚህ መልክ ልንወጣው ተዘጋጅተናል። እስቲ በለን።
በቅድሚያ አመሰግናለሁ ቮይስ ኦፍ አሜሪካ ለኤስፒኤን ይህንን እድል በመስጠት በመጋበዙ በጣም አመሰግናለሁ። እንግዲህ ቬንዲንጉን በተመለከተ በአሁኑ ጊዜ ከእግር ኳሱ ባላነሰ የቬንዲንጉ ኤሪያ ነው በጣም ብዙ ሕዝብ አትራክት የሚያደርገው እና ብዙ ሕዝብ የሚገናኝበት እና ከአመት ወደ አመትም ይሄ ነገር እያደገና እየጎለበተ ነው የመጣው። በዚሁ አንጻር ደግሞ ያሉትም ችግሮች በዛው ልክ እየሰፉ ነው የመጡት እና ስቱዲዮሙ ጥሩ ከሆነ አብሮ ጥሩ የሚሆን፣ ስቱዲዮሙ መጥፎ ከሆነ አብሮ ደግሞ ሊበላሽ የሚችል አይነት ነገር እንደሆነ ነው ከየጊዜው እየተማርን ያለ ነው እና አሁንም በቶሮንቶም ያለው ሁኔታ እንደዚሁ ነው። ስቱዲዮሙ በጣም ጥሩ ሆኖ ቬንዲንጉ ኤሪያ ትንሽ ጥበት ያለው ይመስላል። እንግዲህ ከከተማ ወደ ከተማ ስንሄድ ምን የሚያጋጥመን ነገር ነው። ይህንን ሪዞልቭ ለማድረግ በተለያየ መንገድ ብዙ ጥረቶችን አድርገን አሁን ፋይናሊ ሁሉ ነገሮች ቦታቸውን እየያዙ ነው። ባለው ቦታ ህዝቡ እንዲደሰት ለማድረግ የሚያስፈልገውን ዝግጅት በሙሉ አጠናቀናል። የድንኳን ጄኔሬተር፣ ሌሎችም ኮንትራቶች በሙሉ ተፈርመው አልቀዋል። ቦታው ትንሽ ጠበብ ስላለ ስኬል ዳውን በማድረግ ካለው ስፔስ ካለው ቦታ አኳያ አመጣጥና እንትን ለማድረግ ወስነናል።
ለብዙ ሰው ድንኳን መስጠትም አልቻላችሁ ቦታው ጠባብ ነው የሚል ነገር ሰምቻለሁ።
አዎ፣ ቦታውንና ድንኳኑ ለማመጣጠን ከፍተኛ ጥንቃቄ እያደረግን ነው ያለ ነው።
መልካም። በነገራችን ላይ ቅድም እንዳልኩት 15 ቀን ስለቀረው በዓሉ ኢትዮጵያውያን ወደዛ እንዲሄዱ እንዲዘጋጁ፣ እኛም ደግሞ የተለመደ ፕሮግራማችን ለማቅረብ ያህል ነው እንጂ በእውነቱ እናንተ ልትጠየቁበት የሚገቡ ጥያቄዎች የሉም ማለት አይደለም። ዛሬ ለህዝብ ማስታወቂያ ያህል ነው የተናገር ነው። ከበዓሉ በኋላ በተለይ እንዳጠፉብን ከአሁኑ ቃል እንድትገቡ ፈልጋለሁ። የምትጠየቁበትን ነገር ለመጠየቅ ዝግጁ መሆን አለባችሁ። መልሳችሁን ለአድማጭ የምናሳየው ከበሬታ በዚህ ነው የሚገለጠው እና ለዛሬው በጣም አመሰግናችኋለሁ። ያሬድ ነጋሽ ዋና ጸሐፊ፣ ሳምሶን ሙልጌታ የህዝብ ግንኙነት ኃላፊ፣ አለም አበበ የቢዝነስ ማናጀር፣ እግዚአብሔር ይስጥልኝ ስለ ጊዜያችሁ።
እናመሰግናለን።
እናመሰግናለን።
አበበና ጊታሩ አረፉ ይላል ባለፈው ሳምንት በአንድ ድረገጽ ላይ የወጣ ጽሑፍ።
ያማርኛ ሙዚቃ በነጠላ ጊታር ብቻ በመጫወት ከመታወቁት ጥቂት ዘፋኞች ውስጥ
በጣም ተወዳጁና ብዙ ሙዚቃዎችንም የተጫወተው መስፍን አበበ ነው ሲሉ ያሞካሹት ጻፊ
መስፍን የጊታሩን አብዮት ሰማይ ካደረሱት ወርቃማ ድምጻውያን ግንባር ቀደሙና
ያን የቀደመ ዘመን ወደዚህኛው ዘመን ያሽጋገረ ዘፋኝ ነው በየብናገር አልሳሳትም ብለዋል።
አይሻይሽና ይመጣልም ባዬ አንቺም ወይድልሽ እኔም ወይጣዬ
ሰይጣን በሰው አድሮ እኔ አንቺን ቢያስከዳኝ ያ ቃል ኪዳናችን እሾህ ሆኖ ይውጋኝ።
ከመስፍን ስራዎች ብዙ አድናቂዎቹ የሚያስታውሱለት
እርሱም በውል የሚታወቅበት ዜማ ይመስለናል።
ወይዘሮ ኤልሳቤጥ ሀብቴ የሟቹ የአርቲስት መስፍን አበበ ወንድም የአቶ ክንፈ አበበ ባለቤት አቶ ጌታቸው ደሳለኝም እንዲሁ ከመስፍን ጋር ትተዋወቃላችሁ አይደለም? እስቲ ወይዘሮ ኤልሳቤጥ የባለቤቶ የአቶ ክንፈ አበበ ወንድም ነውና ስለ መስፍን ትንሽ ይግለጡልኝ። እርስዎ የሚያውቁት ነው ወይዘሮ ኤልሳቤጥ?
እንግዲህ ያው አርቲስትነቱ የታወቀ ነው። በጣም ብዙ ህዝብ የሚወደው በጣም ተጫዋች የሆነ ግልጽ የሆነ የዋህ ሰው ነበረ። በጣም እንግዲህ በእኔ ባለኝ እድሜ ለረጅም ከሰላሳ አመታት በላይ ነው የማውቀው።
በህመም በጤንነት በኩል ያማው ነበር? ቤተሰቡ ጋርስ እንዴት ነበር ከልጆቹ ከባለቤቱ?
አረ በጣም 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 ተጫዋች የሆነ ደግ ሰው፣ ጥሩ ሰው። ህመም ምንም የሚባል ነገር አልነበረው። አልታመመም። በድንገት ነው ታሞ የገባው ሆስፒታል።
ምን ያህል ቀን ታመመ? ይቅርታ፣
ህይወቱ ያለፈው ማለት ነው። አዎ።
ምን ያህል ቀን ታመመ?
አረ ምንም፣ እንደ ማታ ታመመ። ሆስፒታል እንዳደረስ ነው ሌሊቱን ሞቶ አደረ። በቃ ህይወቱ አለፈ።
አቶ ጌታቸው ደሳለኝ፣ እርሶም መስፍንን በደንብ ያውቁታል። እንደውም አብሮ አደግናችሁ ነው፣ አብራችሁ ኖራችኋል የሚባል ነገር አለ። እስቲ እርሶን ይንገሩኝ ስለ መስፍን።
መስፍን አበበ ከሲዳሞ ቤተሰቦቹ ተዛውረው እዚህ ከመጡ በኋላ የተወለደ ልጅ፣ አብረን ያደግን በህፃንነታችን እንደ ማንኛውም ህፃን አብረን በመንደር በግቢ በተለይም ደግሞ በተወለድንበት ሮቢት አኖኒማ ግቢ በተባለው ቦታ ላይ የተለያዩ ጨዋታዎችን እየተጫወትን አደግን።
ወሎ ውስጥ ማለት ነው? ወሎ ክፍለ ሀገር።
በወሎ ክፍለ ሀገር ደሴ ከተማ በተለይ ሮቢት አኖኒማ በሚባለው አካባቢ ተወለድን። እዛ ለብዙ ጊዜ አሳልፈን ለትምህርት ስንደርስ በመምህር ካልወልድ ትምህርት ቤት ከአንድ እስከ ስድስተኛ ክፍል አብረን ተማር። ይሄ የመስፍን የሙዚቃ ችሎታና የሙዚቃ ስሜት እያቆጠቆጠና እያደገ የመጣው ገና መደበኛ ባልሆነ ከአንደኛ እስከ ስድስተኛ ክፍል ስንማር በክበብ ደረጃ ላይ በማዋቀር ነው እና በዛ ጊዜ መስፍን በመምህራን በተማሪዎች እጅግ ተወደደ ተማሪ ነበረ። መስፍን በየወላጆች ቀን በሚያቀርባቸው ዜማዎች በወቅቱ የነበሩት ባለስልጣናት ሁሉ ሽልማት እያዘጋጁ የሚሸልሙት ልጅ ነው። በባህሪው በጣም የረጋ ትሁት፣ አስተዋይ የነበረ ልጅ ነው። እንግዲህ ከዛ ወጥተን ከመምህር አካልወልድ ወጥተን ወይዘሮ ስህን ትምህርት ቤት ሰባት እና ስምንት እዛ ተማር ዘጠኝንም አስርንም እና ሙዚቃ ጥበብ ስለነበረ ወይም ሙዚቃ ፍላጎታችን ከፍተኛ ስለነበር የሙዚቃ ትምህርቱን ፈተና ተሰጥቶን ፈተናውን አልፈን ወደ ሙዚቃው ክፍል ተቀላቀልን። ከድምፃዊነት ሌላ መስፍን አበበ ቫልቭ ትሮምቦን ይጫወት ነበረ። መስፍን በዜማ በጣም ቅላጽ ያላቸው ዜማዎችን በጣም የታወቀ ስለሆነ ተማሪው፣ አስተማሪው፣ የአካባቢው ህብረተሰብ በጣም የወደው ነበረ እና እስከ አስራ ሁለተኛ ክፍል ድረስ ጥሩ ትምህርት ቤቱን እያገለገልን በሙዚቃም አሰብ፣ አስመራ፣ አዲስ አበባም የተማሪዎች አመታዊ የተማሪዎች በዓል በሚደረግበት ሰዓት እዛ እየሄድን ሰፊ ስራዎች ተሰርቷል። በዛ ላይ ጉልህ ሚና የሚጫወት ተወዳጅ ድምፃዊ ነበረ። ትዝ ይለኛል እኔ መስፍን በትምህርት ቤት የዘፈናቸውን ዘፈኖች አውጥቶ ስንሸማው በካሴት ሁሉም በየቦታው የወይዘሮ ስህን ተማሪዎች አሁንም ቢሆን ፍቅር አለ። የወይዘሮ ስህን ተማሪዎች በሙሉ በየቦታው ሆነው ስለ መስፍን ያወሳሉ፣ ስለ መስፍን ይናገራሉ። መስፍንን አነሱት ማለት ቀድሞ የነበረበትን ዝነኛ የሆነውን የወይዘሮ ስህን ትምህርት ቤት ማስታወስና ማንሳት ስለነበረ መስፍን ምን ጊዜም ቢሆን እንኳን አይደለም አብረውት በተማሩትና አብረውት በሙያ ባለፉት ሰዎች አይደለም እንዲሁ በኢትዮጵያዊነት የእሱን ዜማ የሰማ ሁሉ የሚነሸጥ የሚሆነው። ለዚህም ጓደኞቹ ይናገራሉ። በጣም በጣም የሚያስደስት ድምፃዊ ነበረ። በቀብሩ ስነ ስርዓት ላይ እንዲሁ እንደ ተማላ ወይም ደግሞ እንዳልባሌ ጥቂት ሰዎች ባሉበት የህይወት ታሪኩን እንኳ ለማንበብ ሰው እስከሚጠፋ ተብሎ በሚነገርበት ሁኔታ ላይ ቀብር ስነ ስርዓቱ መፈጸሙ
በጣም እናዝናለን። መቼም ተወዳጅ ድምፃዊ ነበረ መስፍን አበበ። የወንድሙ የአቶ ክንፈ አበበ ባለቤት ወይዘሮ ኤልሳቤጥ እርስዎም አብረውን አሉ። እስቲ ቀጥሉ። እርስዎ እንደው የሚያስታውሱትን ያህል የቀብሩ ሁኔታ ለምንድን ነው እንደዛ የሆነው? ታሪኩን የሚያነብም አልነበር ነው የሚባለው?
አዎ ቆይተን ነበር እኮ እንግዲህ አንድ ቀን ውለን አድረናል። በማግስቱ ነው እንግዲህ ተቀበረው። ተውሎ አልታድሯል ማለት ነው። ሽማግሌ አጎቶቹ አሉ እነሱንም ማድከም ነው ደክመዋል ውለው አድረዋል። እንደዛ ስለሆነባቸው እንጂ
ቀብሩ ሲፈጸም ታሪኩን ማንበብ ለምን አልተቻለም ማለት ነው።
ዝግጅት አልነበረም ድንገተኛ ሆነ። ቤተሰብ በሙሉ ተደነጋገጠ።
እህቶቹ ወንድሞቹ እንዴት ናቸው? ልጆች ስንት ልጆች አሉት መስፍን?
አንድ ልጅ አለችው ሴት ልጅ ዩኒቨርሲቲ ተማሪ ነች። ባለቤቱ አሁን ሰሞኑን ትሄዳለች አለች። ጣሊያን ሀገር ነው የምትኖረው።
እንግዲህ እርስዎም ባለቤቶ አቶ ክንፈ አበበ የመስፍን አበበ ወንድም ናቸው። ታሞብዎታል እግዚአብሔር ይማርልዎት። እርስዎንም ወይዘሮ ኤልሳቤጥ አቶ ጌታቸውንም እግዚአብሔር ያጥናችሁ እላለሁ። መቼም በጣም እናዝናለን ስለመስፍን። አቶ ሄኖክ
ተነስልኝ።
እንደምን አለ?
እግዚአብሔር ይመስገን።
መስፍን አጎትህ ነው አይደለም? ይቅርታ አንተ ልበልህ?
አዎ ልክ ነው።
በጣም አዝናለሁ። እግዚአብሔር ያጥናችሁ። ከአንተ ጋር ደግሞ ጥቂት እንበል። ስለ መስፍን አጎትህ ነው፣ ምን ያህል ቅርበት ነበራችሁ? በምን ያህል ጊዜ ትገናኙ ነበረ? ሲንገረኝ ጥቂት።
አዎ መስፍን አበበ አጎቴ ነው። አብረን ብዙ አሳልፈናል። እኛ ቤትም የተወሰነ ጊዜ አብረን ቆይተናል። ከልጅነታችን ጀምሮ የሙዚቃ ህይወት ያሳየን እና ያስተማረን አጎታችን እሱ ነው።
ሙዚቀኛ ነህ እንደ? ይቅርታ ሄኖክ።
አዎ እሱ በአጋጣሚ ከልጅነታችን ጀምሮ ሁላችንንም የሙዚቃ ህይወት እንዲኖረን ያደረገ መስፍን አበበ ነው። ትልቅ ወንድሜም በጊታር ይጫወታል፣ እኔም የተወሰነ በኦርጋን እጫወት ነበረ።
ትልቅ ወንድምህ ብንያም?
አዎ።
ተነስልን
አቶ ብንያም፣ አንተንም እግዜር ያጥናህ። ብንያም እስቲ ስለ መስፍን አንተም የበኩልህን ንገረኝ።
የመስፍን ጉዳይ የሁላችንም በጣም በጣም ሾኪንግ የሆነ ነገር ነው።
አስደንጋጭ ነው።
ያላሰብነው ነገር ነው። ምንም ሳይታመም ነው ይሄ ነገር የሆነው። መስፍን ታሞ የሚያቅም ሰው አይደለም። የሚገርምህ ነገር ምንም እንደዚህ አይነት ነገር ታሞ ጉንፋን እንኳን የማናውቀው ሰው ነው። አሁን እንደዚህ አይነት ነገር ተከሰተ ሲባል ጳውሎስ አካባቢ ነበር የሚኖረው፣ አዲስ አበባ ውስጥ። እዛ ቤተሰብ እህቶቹ ጋር አብሮ ነው ያለው።
ከባለቤቱ ተለያይቶ ነበረ በሞተ ጊዜ።
አክቹዋሊ መለያየትም ባይሆን ያው መቼም አብረው አይደሉም ያሉት። እሷ ሌላ ቦታ ነው ያለችው። ልጁ ግን እዚህ ሀገር ነች ያለችው። እዚሁ ነች ያለችው።
እሷንም ፈልገን ልናገኝ አልቻልንም። መልካም
እና በጣም አስደንጋጭ ነው ባልታሰበ ሁኔታ እንግዲህ እንደዚህ።
እናንተ ትልልቆች ናችሁ ብንያምም ሄኖክም፣ እና እንደው መስፍን በቀብሩ ስነ ስርዓት ላይ ታሪኩን እንኳን ማንበብ አልተቻለም፣ አልተዘጋጀም የሚል ነገር ነው የምሰማው። እና እንዲያው አንዳንድ ነገር ጨርጨር አድርጋችሁ እንዲህ የተናገራችኋትን ያህል እንኳን እዛው ጨርጨር አድርጎ ማንበብ ይቻል ነበር። እና እዛ ላይ ትንሽ እንደው ተደናገጣችሁና አልተቻለም ልበል?
አዎ እንደዛ አይነት ነገር ነው። ምን መሰለህ ፕሮግራሙ ይሄ የቀብር ሁኔታው ያልታሰበም የእሱ ጉዳይ እንደዚህ ሾኪንግ ነው እንዳልኩ ድንገተኛ ሆነና ቤተሰብ ሁሉ የመደናገጥ ነገር ነው። የመዘጋጀትም ነገር አልነበረንም። ሁለተኛው ቀን ላይ ምልህ ማደር ስለማይችል ያው ቤተሰብም ተመካከረና ትልልቆችም አሉ ያው የእሱ አጎቶችም ስለነበሩ ቤት ውስጥ ቶሎ ወደ ሁኔታው እንትን ማፈጻጸም ወደ ቀብር ስነ ስርዓቱ እንትን እንዲኬድ ተባለ እና ወደዛ ሄደ። ግን እንዳልከው ብዙ ነገር እዛ ስነ ስርዓቱ ላይ አንዳንድ ነገሮች እኛ ብዙ ኤክስፔክት ያደረግነውም ነበር፣ አልሆነም።
ሁላችሁንም አቶ ጌታቸው አመሰግናለሁ። እግዚአብሔር ያጥናችሁ በጣም።
አሜን አሜን። እናመሰግናለን።
እግዚአብሔር ያጥናችሁ።
አሜን አሜን።
Thank you.
ከብፁ አቡነ ቀውስጦስና ከሊቀ ትጉሃን ቀሲስ ብርሃኑ ጋር የጀመርነውን እናጠቃለን።
ብፁ አቡነ ቀውስጦስ ለሰማዕታት ለኢትዮጵያ ተቆርቋሪዎች በጣም የሚቆረቆሩ ጥሩ አባት ናቸው ይባላልና ለአቡነ ጴጥሮስ ያረጉትን እንደው ግማሿን እንኳን ለአቡነ ሚካኤል እንዴት አላረጉም የሚል እንደው ልጅ አባቱን እንደሚያማ አንዳንድ ልጆቹ ያሞታልና ምናልባት ከአሁን ጀምሮ ግን ቅስቀሳ ያረጋሉ ብዬ አስባለሁ። ይቅርታ፣ በጣም
የሚቀርብ ነገር ነው። እኔ በኢትዮጵያ ውስጥ ድንበር የለኝም፣ እግዚአብሔር ምስክር ነው።
መልካም ነው።
በክርስቶስ አምላክነት፣ በእመቤታችን ወላዲተ አምላክነት፣ በቅዱሳን ሰማዕታት፣ ጻድቃን አማላጅነት፣ በኢትዮጵያ ሀገርነት፣ በኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖትነት አልደራደርም። ነገሬ ግልጽ ነው። ልክ ጠባብ አስተሳሰብ ያላቸው ሰዎች እኒህን ብፁዕ አባት አቡነ ጴጥሮስን በጠባብ መንገድ ወስደው አድሎ አድርጓል ብለው ጽፈውብኛል። ባለማወቃቸው ነው። እኔ በጠባብ መንገድ ብሄድ አቡነ ሚካኤል መንገድ ናቸው፣ መሰረታቸው ሲታይ። እኔ በዚህ አልሄድም፣ አልሄድኩምም። እንዲያውም እዚህ ፍቼ ውስጥ የተወለዱ መሆናቸውን ያወቅኩት አቡነ ጴጥሮስን አሁን እዚህ ስገባ ነው እንጂ በፊት አላውቅም ነበረ። አቡነ ጴጥሮስና አቡነ ሚካኤል እኩል አባቶቻችን ናቸው፣ ሰማዕታት ናቸው። በተቻለ መጠን ደግሞ እግዚአብሔርም ከፈቀደልኝ በተቻለ መጠን በዚህም በኩል እንደ አቡነ ጴጥሮስ እታገላለሁ ባይ ነው።
መልካም አባታችን፣
ያለ ጠባይ የለኝም።
እንደው ይሄን ጥያቄ በማንሳቴ ቅሬታ እንዳይሰማሁት በግልጽ በፊት ለፊት እንዲናገሩበት እንደውም ለመመለስ እድል እንዲኖሮት ብዬ ነው ያነሳሁት እንጂ።
በጣም ደስ ብሎኛል። ጥሩ ጥያቄ ነው።
ሊቀ ትጉሃን፣ እንደው ወደ እርስዎ ጋር ልምጣና የብፁዕ አቡነ ሚካኤል የህይወት ታሪክ በመጽሔቱ በደንብ ተጽፏል። እሱን ሁሉ ለማንበብ ጊዜ አይኖርም። እንደው በአጭሩ እንደው ትውልዳቸውና አስተዳደጋቸውን እርሶ ከአባቶች የቀሰሙት ነገር አለ የሚያውቁት ከመጽሔቱ ሌላ?
ሁለት አስተሳሰብ አለ። በአንድ በኩል አሁን ብፁዕ አባታችን አቡነ ቀውስጦስ አባታችን የጠቀሱት ነገር አለ። ቀደም ሲል ብፁዕ አቡነ ኤልሳ ስለዚህ ጉዳይ ሲያነሱ ትውልድ ሀረጋቸው ከሸዋ ወደ ጎንደር ሄደው ነው እዚያ ነው የተወለዱት የሚል ነው። ያው ከታሪኩ ጋር የተያዘ ነው። የተለየ እኔ እንኳን ለብቻ እንትን ያልኩበት ግን በዚህ በኢልባቦር ቆይታቸው የብፁዕ አባታችንን ታላቅነት፣ ቆራጥነት፣ ማንኛውንም የቤተ ክርስቲያን ተልእኮ ለመፈጸም ሌት ተቀን የሚተጉ መሆናቸውን የሚናገሩ አባቶቻችን እንዳሉ ነው የማውቀው እንጂ እኔ ስለ ትውልድ ሀገራቸው በወዲያ በኩል ስላለው ጉዳይ ብዙም የምጨምረው ነገር የለም።
በነገሮ ላይ ሐውልቱ በትክክል የተሰራው የተረሸኑበት የተገደሉበት ቦታ ነው ወይንስ ምኑ ጋ ነው?
እሳቸው የተረሸኑበት ቦታ በስማቸው ረዥም ዘመን የኖረ አሁን መስቀልኛ መንገድ ሆኖ ጋምቤላን፣ ከፋን፣ ኢሉባቦርን በጠቅላላ ማዕከል የሆነ ቦታ ላይ ነበረ የእሳቸው የሐውልታቸው መቆሚያ ቦታ። እሱ ነገር አንዳንድ ጭቅጭቅ ስላስከተለ ብዙ ፈተናዎች በሱ ላይ አጋጥሞን ስለነበረ እሱ ቀርቶ አሁን በአባቶቻችን መልካም ፈቃድ እዚያው ቤት አደባባዩ ፊት ለፊት ነው። ጎሬ ቅድስት ማርያም ያለ ሴንተር ላይ ናቸው እና እናው ቦታ ያለችው እና አሁን እዚያው ፊት ለፊት ላይ በሚታይ ሁኔታ በጣም ጥሩ በሆነ ቦታ ነው አሁን እንኳን የተሰራው።
በእኔ በኩል እንግዲህ አጠቃልያለሁ። እርስዎ የቀረው
አንድ ማሳሰያ ለሰማይቱ ብፁዕ አቡነ ሐውልቱ ብቻ ሳይሆን ያቺ እሳቸው የነበሩበት መንበረ ጵጵስና አልባሳቶቻቸው የክብር ነው ያቅድሳት እዚያ ያለ ጥንታውያን ቅርሶች በብዛት ያሉባት ገዳም ናት። አሁን ገዳም ሆናለች፣ የጎሬ ደብረ ገነት ቅድስት ማርያም ቤተ ክርስቲያን እና ያቺ አሁን ለሙዚየም ስራ ከፍተኛ ጥረት እየተደረገ ነው። ይህም በስማቸው እና ቦታውንም ከእሳቸውም ታሪካዊ አባትነት አኳያ በትልቅ ህንፃ ሊሰራ መሰረት ተጥሏል በእለት ሁለት። ስለዚህም እንግዲህ በዚህ በውጭም በሀገር ውስጥም ያሉ ሰዎች ለዚህ ጉዳይ በእውነቱ ትኩረት ሰጠው አስተዋጽኦ እንዲያደርጉ ጥሪ ለማስተላለፍ ወዳለሁ በዚህ አጋጣሚ ማለት ነው።
ተገቢ ነው እንግዲህ ይሄን ፕሮግራም የሚያደምጡ በተለይ ደግሞ ለጉዳዩ ቅርበት አለን የሚሉ እንደሚተጉ ምላሽ እንደሚሰጡ ተስፋ አደርጋለሁ። እግዚአብሔር ይስጥልኝ። ሊቀት ጓን
ከዚህ ጋር መጨረሻ ላይ ትንሽ ነገር አለች።
እሺ።
አባታችን የሞቱበት አንድ ሳምቤ የምትባል ተራራ አለች። እዚያ ላይ ብዙ የኢሉባቦር ተወላጆች የኢሉባቦር ሰዎችም ሌሎችም በአጠቃላይ እዚያ ቦታ ላይ
ፍልሚያ ነበረ። እዚያ ላይ የተወሰኑት ሰማዕታት ስላሉ ይሄ ቦታ ደግሞ በቅርብ ርቀት ላይ ያለ ተራራ ስለሆነች እዚያ ላይ አንድ መታሰቢያ በዚህ በኢሉባቦር አካባቢ ከጠላት ጋር ሲፋለሙ ለወደቁት ወገኖችን መታሰቢያ እንዲቆምላቸው አንዳንድ የኢሉባቦር አባቶች እያነሱ ስለሆነ ይሄም እየታሰበበት ስለሆነ በዚህም ጉዳይ ላይ በተለይ አሜሪካ አካባቢ ያሉ የጎሬ ልጆች አሉ ትልልቅ ሰዎች እና እነሱም እንዲያስቡበት በጋራ ተባብረን እዚያ ጋር ብናቆም ቱሪስቶችን የሚስብ አንድ የሆነ ነገር እዚያ ጋር ለመታሰቢያ ቢሆን ቢሰራ በጣም ተገቢ ነው ላለው።
በርቱ። መልክቶም እንግዲህ ለሚሰማው ይደርሳል ጆሮ ያለው ስማ ነውና አድምጣዋል። እግዚአብሔር ይስጥልን አባታችን ብፁዓን ቀስቶስም እንዲሁ
እኛም እናመሰግናለን። በጣም ጥሩ ነው። እዚህ በጣም ደስ ብሎኛል። እግዚአብሔር ይስጥልን።
እግዚአብሔር ይስጥልን።
አባታችን በረከት ይደርባችሁ። እግዚአብሔር ይስጥልን። ይራክብርልን።
አሁን የንጉሴ አክሊሉ መስኮት
ሊከፈት ነው።
አዲሱና ሉላ ዛሬስ እንዴት አመሻችሁ ሳልል መስኮቴ ሲከፈት ቶሎ ብዬ ገባሁ አይደል? ለሰከንዷ ሰስቼ ነው። ለሁሉም እንዴት አመሻችሁ? ታስታውሱ እንደሆነ የዛሬ 15 ቀን በኢየሩሳሌም ስለሚገኘው ዴር ሱልጣን ገዳም አንስተን ተነጋግረናል። ገዳሙን ለማደስ ግብጾች ችግር እንደፈጠሩ ተወያይተናል። ይሄ ነገር የመንግስትን የቤተ ክህነትን ትኩረት የሚጠይቅ መሆኑንም አስመረንበት ነው ያለፍነው። በተለይም ደግሞ በዛ ያሉ ገዳማውያን የባህታውያን ያንዳንድ ደግሞ ሀብት ንብረታቸውን ለገዳሙ አውርሰው ከዚህ ከኢትዮጵያ ዴር ሱልጣን ገዳም ሄደው የሚኖሩ አንዳንድ መነኮሳት የሚኖሩበት ቤት ራሱ እንዴት አሳዛኝ እንደሆነ ተነጋግረናል። በነገራችን ላይ ቅዱስ ሲኖዶስ ባለፈው ሰኔ 1 ቀን 2008 ዓመተ ምህረት ባሳለፈው ውሳኔ እስራኤል ኢየሩሳሌም ውስጥ ከገዳሙ በአንዱ ቦታ ህንጻ እንዲሰራ ኢየሩሳሌም ካሉ መነኮሳት የቀረበለትን ጥያቄ ቅዱስ ሲኖዶሱ ተቀብሎ አጽድቆታል። በኢየሩሳሌም 8 ያህል ገዳማት ይገኛሉ። መተዳደሪያም ልዩ ልዩ ህንጻዎችና ንብረቶች አሉ። ለምሳሌ ንጉሥተ ነገሥታት ዘውዲቱ ምኒልክ በዘመናቸው አሰርተው የሰጡት ህንጻ ለገዳሙ ዛሬ የእስራኤል ሬዲዮ ጣቢያ ተከራይቶት ይገኛል። ሌላውም ህንጻ እንደዚሁ ኢየሩሳሌምን ለመጎብኘት ከዓለም የሚመጡ ጎብኚዎች፣ ቱሪስቶች የሚያዩት ነው። ቀደምት የኢትዮጵያ ነገስታት በዚያ የሚኖሩ ገዳማውያን መነኮሳትን በልዩ ልዩ ደብዳቤ ያበረታቷቸው ነበር። 2564 ኪሎ ሜትር ከኢትዮጵያ ተጉዘው እስራኤል ደርሰው የሚኖሩትን መነኮሳት በደብዳቤ የሚያጽናኗቸው እጅግ በሚያሳዝን ሁኔታ ነው። በነገራችን ላይ ጠቅላይ ሚኒስትር መለስ ዜናዊ በ1996 ዓመተ ምህረት ኢየሩሳሌምን ጎብኝተዋል። መለስ ገዳማቱን አልጎበኙም። እዚያ ያሉትን ነዋሪዎች ግን ሰብስበው አነጋግረው ለቀረቡላቸውም ጥያቄዎች መልሶቻቸውን በተወካያቸው በዶክተር ፋሲል ናሆም በኩል እንደሚደርሳቸው ገልጸው ነው የተመለሱት። ወደ ቀደመ ነገር ልመለስ። የኤሌመንተሪ ተማሪ ያለን ከአጼ ቴዎድሮስ እስከ ቀዳማዊ ኃይለ ሥላሴ የሚለውን የተክለ ጻድቅ መኩሪያን የታሪክ መጽሐፍ እናነብ ነበር። እዛ መጽሐፍ ውስጥ ብዙ ግጥሞች አሉ። ሰምና ወርቅ ህብር የሆኑ ግጥሞች። አንዱን ዛሬ በእስራኤል ኢየሩሳሌም ቆይታዬ ምክንያት ለማስታወስ ፈልጌ ነው። ምናልባትም በሀገር ውስጥና በውጭ ያላችሁ የዚያን ጊዜ ተማሪዎች ይህንን በሚገባ ታስታውሱታላችሁ ብዬ ተስፋ አደርጋለሁ። አጼ ቴዎድሮስ ቀደም ብለን እንደተነጋገር ነው ኢየሩሳሌምን ከቱርክ ነጻ የማውጣት ህልም ነበራቸውና አንድ ይህን የሚያውቅ ገጣሚ ስሙ ለጊዜው ያልተጠቀሰ፣ አንተም ጌታ አይደለህ እኔም ያንተ ሎሌ፣ የኢየሩሳሌም ሰው ካልጫነ በርሞሌ፣ ታጠቅ ብሎ ፈረስ ካሳ ብሎ ስም፣ አርብ አርብ ይሸበራል ኢየሩሳሌም ሲል መቅጠሙን ተክለ ጻድቅ መኩሪያ በመጽሐፋቸው ላይ አስፍረዋል። እዚሁ ላይ እንደ ፉትኖት የግርጌ ማስታወሻ ነገር እሳቸው አርብ አርብ ይሸበራል ያለው ምናልባት አርብ ዓመታዊውን የስቅለት ዕለት ለማለት ፈልጎ ነው ሲሉ ይጠይቃሉ። ነገር ግን ከቱርክና ከኢየሩሳሌም ጋር በተያያዘ ቴዎድሮስ የነበራቸውን ህልምና ራእይ ለመግለጽ ብሎ ነው ገጣሚው ያንን ያሰፈረው። አስጎብኚዎቻችን ሙላት ድባቤና መንግስቱ ይባላሉ። እንደው ይሄ አርብ አርብ ይሸበራል የተባለበት ምክንያት ምንድን ነው ብዬ ጠየኳቸው። ሙላት ድባቤ ቶሎ ብሎ መልሱን ሰጠኝ።
ይሁዳም ሰንበት የሚገባው አርብ ስለሆነ ሁሉም ሰው ገበያ ይዘው ያን ነገር ሰንበት ሳይገባ ለመገበያየት እንደሚሯሯጡ ይረበሻል ብለው ስለሚሉ ነው ያንን አርብ አርብ ይሸመራል የሚሉት እንጂ የረብሻ ቀን ሆኖ አይደለም። ሶስቱም ሃይማኖቶች በአንድ ቦታ ላይ ያከብራሉ። ይሁዲም፣ ክርስቲያኑ፣ ሙስሊሙም አንድ ቦታ ላይ ነው የሚያከብሩት። የሃይማኖት ቦታቸውም ያለው አንድ ቦታ ነው። ነገር ግን ይረበሻል ብሎ የተባለበት ምንድን ነው? ከእነዚህ ጋር የሚያገናኝ ሳይሆን ይሁዳውያኖች ሰንበት እንዳይገባባቸው ተፋጥነው በጊዜ ማድረግ ስላለባቸው ከሰንበት ከገባ በኋላ ገንዘብ ስለማይነኩ፣ መብራትም ስለማይወሩ፣ እሳትም ስለማይለኩሱ ያችን ለመሳማት ስለሚሯሯጡ ብቻ ያችን ሰዓት የረብሻ ቀን ብለዋሉ። የረብሻ ኖሮ አይደለም። የበራው መብራት እንደበራ ቆይቶ የተለኮሰውም ሻማ እንደተለኮሰ ቆይቶ ሳንቲምም መኪናም አይነዱም፣ ሳንቲምም በእጃቸው አይነኩም።
አሉላና አዲሱ እንግዶችን አቶ አለማየሁ ገበያውንና አቶ ሙላት ድባቤን አመስግኜ ለዛሬ በዚህ ልሰናበት። የአስራ አምስት ቀን ሰው ይበለን።
እንግዲህ ለዛሬ የቀረ
እስከ ማጠቃለያ ወሬ የሚያደርሰን ዜማ ብቻ ነው።
የተከበራችሁ የራዲዮ መጽሔት ተከታታዮች ጻፉልን፣ ስልክም ደውሉ።
ስልክ 2022059942 የውስጥ መስመር 14።
ኢሜይል ለሚቀናችሁ horn@voanews.com ብላችሁ ትጽፉልናላችሁ።
ደብዳቤ ለአሜሪካ ድምፅ ራዲዮ አማርኛው አገልግሎት የራዲዮ መጽሔት አዘጋጆች
330 ኢንዲፔንደንስ አቬኒ ሳውዝ ዌስት ዋሽንግተን ዲሲ 202
ዓለም አቀፉ ማህበረሰብ ውስጥ የሲቪል ማህበረሰብ ድርጅቶችና የአስተዳደር ሰራተኞችን አስነስተው መንግስታችንን ለማናጋት የሚሞክሩ የተወሰኑ ክፍሎች አሉ ሲሉ የደቡብ ሱዳን ሚኒስትር የማስታወቂያ ሚኒስትር ከሰሱ። የዩናይትድ ስቴትስ ግዙፉ የአቪያሲዮን ኩባንያ ቦይንግ ለኢራን 100 የመንገደኛ አውሮፕላኖችን ሊሸጥ ከስምምነት መድረሱን ዛሬ የኢራን የአቪዬሽን መስሪያ ቤት ይፋ አደረገ።
የአሜሪካ ድምፅ ራዲዮ ዘወትር ቅዳሜና እሁድ በ1922ና 25 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ።
ነገ ሰኞ ከምሽት 3 ሰዓት በመደበኛው ስርጭት መልሰን እስከምንገናኝ
አቀናባሪያችን ንጉሡ ታምሬ ጋር፣
የፕሮግራም አዘጋጅና አቅራቢዎች እኔ አዲሱ አበበና
እኔም አሉላ ከበደ በዚሁ እንሰናበታለን። ሰላም፣
ደህና እደሩ።
This program has come to you from the Voice of America, Washington.